The Voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ ውድ አድማጮቻችን፣ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የአርብ መጋቢት 26 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። በኢትዮጵያ የተለያዩ አካባቢዎች እየደረሱ ያሉ የሰው ህይወት መጥፋት፣ ንብረት መውደምና የጸጥታ ችግሮች በገለልተኛ አካል ይጣሩ ሲል የኦሮሞ ፌዴራሊስት ኮንግረስ ጠየቀ። በማንነታቸው ምክንያት ከቤኒሻንጉል ክልል መፈናቀላቸውን የገለጹ የአማራ ተወላጆች አሁንም ከፍተኛ የሆነ የደህንነት ስጋት ችግር ውስጥ እንዳሉ ይናገራሉ። በደቡብ ክልል ስድስተኛው አገራዊ ምርጫ እንዳይካሄድ የሚያደርግ የጸጥታ ስጋት አለመኖሩን የክልሉ ምክትል ፕሬዚዳንት አቶ ርስቱ ይርዳው ተናገሩ የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሐዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የምሽቱ ዜና ይሰማል።
እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የዓለም እጅግ ባለጸጋ ሀገሮች ቡድን የጂ7 አባል ሀገሮች የኤርትራ ወታደሮች ከኢትዮጵያ የትግራይ ክልል በአፋጣኝ እንዲወጡ አሳሰቡ። ዛሬ በርሊን ላይ ዓመታዊ ጉባኤያቸውን የጀመሩት የሰባቱ የጂ7 አባል ሀገሮች የውጭ ጉዳይ ሚኒስትሮች ባወጡት መግለጫ የኤርትራ ወታደሮች ያለምንም ቅድመ ሁኔታ ማረጋገጥ በሚቻል መንገድ በአፋጣኝ ከትግራይ ክልል እንዲወጡ ሲሉ ጠይቀዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኤርትራ ወታደሮች በቅርቡ ይወጣሉ ሲሉ ማስታወቃቸው ይታወሳል። የጂ7 የውጭ ጉዳይ ሚኒስትሮች ባወጡት መግለጫቸው በትግራይ ክልል ሁሉም ወገኖች በእንቅስቃሴያቸው ከፍተኛ መቆጠብን እንዲያሳዩ ጠይቀዋል። የሲቪሎችን ደህንነት እንዲጠብቁ፣ የሰብአዊ መብቶች ህግጋትንና ዓለም አቀፍ ህግጋትን እንዲያከብሩ እንጠይቃለን ብለዋል። የዩናይትድ ስቴትስ፣ የብሪታንያ፣ የካናዳ፣ የጀርመን፣ የፈረንሳይ፣ የጣሊያንና የጃፓን የውጭ ጉዳይ ሚኒስትሮችና የአውሮፓ ህብረት ከፍተኛ ተጠሪ በዚህ መግለጫቸው ሁከቱ እንዲገታ እንዲሁም የትግራይን ህዝብ ጨምሮ በሁሉም ኢትዮጵያውያን ዘንድ ተቀባይነት ያለው ግልጽና አሳታፊ የፖለቲካ ሂደት እንዲመሰረት እንጠይቃለን ያሉት፣ ይህም ሂደት ወደ ተአማኒ ምርጫዎችና ሰፋ ወዳለ የብሔራዊ እርቅ ሂደት ማምራት ይኖርበታል ሲሉ አስከትለው ጠይቀዋል። በትግራይ ክልል ተፈጽመዋል ስለተባሉ የሰብአዊ መብትና የዓለም አቀፍ ህግ ጥሰቶች በቅርቡ የወጡ ሪፖርቶች በጥልቅ አሳስበውናል ሲሉ የጂ7 አባል ሀገሮች የውጭ ጉዳይ ሚኒስትሮቹ አመልክተዋል። የኤርትራ ወታደሮች ትግራይ ክልል መግባታቸውን ዲፕሎማቶች፣ የረድኤት ሰራተኞች፣ የክልሉ ነዋሪዎችና አንዳንድ የኢትዮጵያ ባለስልጣናትም ጭምር የተናገሩ ቢሆንም ሁለቱ ሀገሮች ሲያስተባብሉ ነው የቆዩት። በትግራዩ ክልል በተካሄደው ግጭት የብዙ ሺህ ሰዎች ህይወት መጥፋቱና ብዙ መቶ ሺዎች መፈናቀላቸው እንዲሁም ነዋሪዎቹ የምግብ የውሃና የመድኃኒት እጥረት ላይ እንዳሉ ዜናው ጨምሮ አውስቷል። ዜና ኮቪድ-19 በኢትዮጵያ ባለፉት 7 ቀናት ከመጋቢት 17 እስከ መጋቢት 23 በኮሮና ቫይረስ 14437 ሰዎች መያዛቸውን የኢትዮጵያ ህብረተሰብ ጤና ኢንስቲትዩትን ጠቅሶ የወጣ የሀገር ውስጥ ዜና አመልክቷል። በዚሁ ጊዜ ውስጥ 149 ሰዎች በኮቪድ-19 ምክንያት ህይወታቸውን እንዳጡ ነው ጨምሮ የገለጸው። ትናንት 8294 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸዋል። 2372ቱ ላይ ቫይረሱ እንደተገኘ የህብረተሰብ ጤና ኢንስቲትዩቱ መረጃ ያመለክታል። በመላ ሀገሪቱ የቫይረሱ ስርጭት በከፍተኛ ሁኔታ እያሻቀበ በመሆኑ ህብረተሰቡ የሚሰጡትን መመሪያዎች በመተግበር በኃላፊነት ስሜት እየተንቀሳቀሰ ራሱን፣ ቤተሰቡን ብሎም ማህበረሰቡን ከቫይረሱ እንዲጠብቅ ጥሪ አቅርበዋል። ሶማሊላንድ የሚኖሩ ኢትዮጵያውያን ስደተኞች የሃርጌሳ ፖሊሶች ያሰሯቸው መሆኑን ገለጹ። በሃርጌሳ የስደተኞች ተወካይ አቶ ኢማና ኃይሉ ፖሊስ የጥገኝነት ጠያቂ ሰነድ ያላቸውን ስደተኞች ያላግባብ እያሰረ መሆኑንና ገሚሱን ደግሞ ያለፍላጎታቸው ወደ ኢትዮጵያ እየመለሰ ነው ብለዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ መስሪያ ቤት ከሶማሊያና ከሶማሊላንድ አስተዳደሮች ጋር ስለዚህ ችግር ጉዳይ እየተወያየበት መሆኑን ለቪኦኤ ገልጿል። ገልሞ ዳዊት ከናይሮቢ ተጨማሪ አለው።
በሃርጌሳ ለበርካታ አመታት በስደተኝነት የኖሩ ኢትዮጵያን ካንድ ወር ወዲህ በሶማሊላንድ ኢሚግሬሽን ፖሊስ አላግባብ እየታሰሩ መሆናቸውን ተናግረዋል። በሃርጌሳ የስደተኞች ተወካይ አቶ ኢማና ኃይሉ እርምጃው በስደተኞች ላይ ድንጋጤን አስከትሏል ብለዋል።
በየቀን ታርጌት አድርጎ የተለያየ ኤሪያ መርጦ ማታ በምሽቱ ሰው ሲተኙ ቤታቸው ገብቶ ከእንቅልፍ ወስዶ ወደ እስር ቤት እየወሰዱ ነው። በጣም አስፈሪ ሁኔታ ውስጥ ነው ያለው እና ከመንግስት ጋር ተወያይተናል፣ መንግስትም እናስቆማለን ብሎ እስካሁን የተወሰደ እርምጃ ምን የለም እና ዩኒሴርም ፊት ለፊት ዶ ሰላማዊ ሰልፍ ሁለት ቀን ወጤን ነበር እና ከመንግስትም አካል ከዩኒሴር አካል መጥቶ ችግራችን ሼር ያደረገ ሰው ማን የለም እና እንዲህ አይነት ሁኔታ ውስጥ ነው ያለ።
አቶ ኢማና ከታሰሩት በርካቶች የት እንዳሉም የማይታወቅ መኖራቸውን ገልጸዋል። ቤተሰቦቻቸው በሃርጌሳ ፖሊስ የታሰሩባቸው ስደተኞችም ይህንኑ አመልክተዋል። አቶ ሳሊም መሐመድ በሃርጌሳ ከ15 ዓመታት በላይ ኖረዋል። የ60 ዓመት አዛውንቱ አቶ ሳሊም መሐመድ በቆይታቸው 17 ልጆች እንዳፈሩ ተናግረው ባለፈው ሳምንት የሃርጌሳ ፖሊስ 6 ልጆቻቸውን ይዞ እንዳሰረ ተናግረዋል። አቶ ሳሊም ታስሮ የት እንዳሉ ከማይታወቁ 6 ልጆቻቸው 5ቱ እድሜያቸው ከ19 ዓመት በታች የሆኑ ሴት ልጆች መሆናቸውንም ገልጸዋል። ወይዘሮ ዘይቱና ሙሜ ሌላ የ9 ልጆች እናት በተመሳሳይ የሃርጌሳ ፖሊስ ባለፈው ሳምንት ባሏን በሌሊት ይዘውት እንደሄዱ እስካሁንም ወደ ቤት አለመመለሱን ገልጻለች። አቶ ሳሊም እንዲሁም ወይዘሮ ዘይቱና ታስሮ የት እንዳሉ ያልታወቁ ዘመዶቻቸው የዓለም አቀፉ የስደተኞች ድርጅት UNHCR እና የሃርጌሳ ፖሊሶችን ብንጠይቅም ምላሽ አላገኘንም ብለዋል። እንጆኪ ሙዋንጊ በሃርጌሳ የተባበሩት መንግስታት የስደተኞች ወኪል ቢሮ ባልደረባ ናቸው። UNHCR በሃርጌሳ በኢትዮጵያውያን ስደተኞች ላይ እየደረሰ ያለውን እስራትና ከሀገር ስለመባረር መረጃ እንዳለው አረጋግጠዋል። ድርጅቱ ከሶማሊላንድ ኢሚግሬሽን ኃላፊዎች ጋር ተነጋግሮ ከ70 በላይ ሰዎች እንዲፈቱ አድርገዋል ብለዋል። እንጆኪ በተቀን ጥያቄነት የተመዘገቡ ስደተኞች አላግባብ በቁጥጥር እንዳይውሉ ለሃርጌሳ ፖሊስ ማስገንዘባቸውንም ለቪኦኤ ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን ለዘገባው አመሰግናለሁ። አዲስ ተመራጩ የኒጀር ፕሬዚደንት መሐመድ ባዙም ዛሬ ቃለ መሐላቸውን ፈጽመዋል። በዚያች ሀገር ከፈረንሳይ ቅኝ ግዛትነት ነጻነቷን ካገኘችበት ባለፈው 60 ዓመታት ውስጥ ይህ የመጀመሪያው ሰላማዊ የስልጣን ሽግግር ነው። የፈረንሳይ የመከላከያ ሚኒስትር ፍሎረንስ ፓርሊ የሀገራቸው የአየር ኃይል ማሊ ውስጥ በታህሳስ መጨረሻ በደረሰው የአየር ጥቃት ኢላማ ያደረገው አሸባሪዎችን ነው ሲሉ አሁንም አጥብቀው እየተሟገቱ ናቸው። የተባበሩት መንግስታት ድርጅት በጥቃቱ 19 ሲቪሎች ተገድለዋል ብሏል። የፈረንሳይና የሌሎች የአውሮፓ ሀገሮች የመከላከያ ሚኒስትሮች ትናንት በማሊ ጉብኝት አድርገዋል። ከአንድ ሳምንት በፊት እስላማዊ ታጣቂዎች ጥቃት ባደረሱባት የሰሜን ሞዛምቢክ ፓልማ ከተማ ከጥቃቱ የተረፉ ነዋሪዎች በነዳጅ ዘይት ወደ ከበረችው ካቦ ደልጋዶ ክፍለ ሀገሯ ዋና ከተማ ወደ ፔምባ እየጎረፉ ናቸው። ብዛት ያላቸው የወደብ ከተማይቱ ነዋሪዎች ከፓልማ ከተማ በጀልባ ተሳፍረው የገቡ ዘመዶቻቸውን ትናንት ወደቡ ላይ ተኮልኩለው ሲጠባበቁ ቆይተዋል። ባለፈው ሳምንት ከተማይቱ ላይ ተቀናጅቶ በተፈጸመው ጥቃት ከ8000 በላይ ህዝብ ከመኖሪያው የተፈናቀለ ሲሆን ብዛት ያላቸው ተገድለዋል፣ ብዙዎች የደረሱበት ጠፍቷል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለም አቀፍ የኮቪድ-19 ዜናዎች፣ ህንድ ውስጥ በትናንትናው ዕለት 81,466 አዲስ የኮሮና ቫይረስ ተጋላጮች መመዝገባቸውን የሀገሪቱ የጤና ሚኒስቴር አስታወቀ። ይህ በሀገሪቱ ባለፉት 6 ወራት ውስጥ በአንድ ቀን ከተመዘገቡት አሃዞች ሁሉ ከፍተኛው መሆኑ ታውቋል። ከዩናይትድ ስቴትስ እና ከብራዚል ቀጥላ ከፍተኛው ቁጥር ያላት ህንድ በአሁኑ ጊዜ የቫይረሱ ተጋላጮች ቁጥሯ ከ12.3 ሚሊዮን ማለፉ ተገልጿል። ዩናይትድ ስቴትስ 30.5 ሚሊዮን፣ ብራዚል ደግሞ 12.8 ሚሊዮን መድረሳቸውን የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ጥንቅር ያሳያል። በዓለም ዙሪያ ያለው የቫይረሱ ተያዦች ቁጥር ደግሞ ከ129.6 ሚሊዮን ማለፉን የማዕከሉ መረጃ ይጠቁማል። በትልቋ የብራዚል ከተማ ሳኦ ፓውሎ በኮቪድ-19 ምክንያት የሚሞተው ሰው እጅግ ከመብዛቱ የተነሳ ከቆዩ መቃብሮች አጽሞችን ወደ ሌላ ቦታ በማዛወር ቀብር ማከናወን እንደተጀመረ ዘገባዎች ይጠቁማሉ። በሚያንማር የተቃውሞ ሰልፉ ቀጥሏል። ዛሬ ወታደራዊው አገዛዝ ኢንተርኔት አገልግሎትን ዘግቷል። የመንግስቱ ኃይሎች በጥር መጨረሻ ከተካሄደው የመንግስት ግልበጣ በኋላ በርካታ የተቃዋሚ ሰልፈኞችን መግደላቸው የሚታወቅ ነው። ይሁን እንጂ የመፈንቅለ መንግስቱ ተቃዋሚዎች በግድያውና በኢንተርኔቱ መዘጋት ሳይበገሩ ሰልፎቻቸውን፣ የሥራ ማቆም አድማቸውንም ቀጥለዋል። ካለ ኢንተርኔት መረብ የሚሰሩ ሌሎች የመገናኛ ቴክኖሎጂዎችን እየተጠቀሙ መሆናቸውን የተነገረው የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የሚያንማር መንግስት ያሰራቸውን ሰዎች በሙሉ አውን ሳን ሱቺን ጨምሮ በአስቸኳይ እንዲፈታ ትናንት በድጋሚ ጥሪ አቅርቧል። አውን ሳን ሱቺን መንግስቱ በቅኝ አገዛዝ ዘመን የነበረ ህግ ጠቅሶ የመንግስት ሚስጥር ህግ ተላልፈዋል በሚል ከሷቸዋል። እስካሁን ከቀረቡባቸው ክሶች ሁሉ ይህ ከባዱ መሆኑን ጠበቃቸው ገልጸዋል። የኢንተርኔቱ መዘጋት በርካታ የተባበሩት መንግስታት ድርጅት አባል ሀገሮች አውግዘውታል። የሀገሪቱ ሁኔታ እየተባባሰ በመሄዱ የመንግስታቱ ድርጅት የሚያንማር ልዩ ልዑክ ክሪስቲያን ቦርንጀር የከበደ ደም መፋሰስ እየመጣ ነው ሲሉ የጸጥታ ምክር ቤቱን አስጠንቅቀዋል። ሲቪላዊ አስተዳደሩ ካልተመለሰ የእርስ በርስ ብጥብጥ ይነሳል ሲሉ ነው ስጋታቸውን የገለጹት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በሚያንማር ያሉ የግዴታ እዛው መቆየት የሌለባቸው ሰራተኞቹንና ቤተሰቦቻቸውን እንዲወጡ ትዕዛዝ ሰጥቷል። በመጨረሻም የዩናይትድ ስቴትስ፣ የደቡብ ኮሪያና የጃፓን የብሔራዊ ጸጥታ አማካሪዎች ዛሬ አርብ በሚያካሂዱት ስብሰባ ሰሜን ኮሪያን የሚመለከቱ የፖሊሲ ጉዳዮችን በሙሉ አንስተው የሚነጋገሩ መሆኑን በዋሽንግተን አንድ ያስተዳደሩ ባለስልጣን ገለጹ። ጆ ባይደን ፕሬዝዳንትነቱን ከተረከቡ ወዲህ ሶስቱ ሀገሮች እንዲህ ያለ ጉባኤ ሲያካሂዱ ይህ የመጀመሪያ ጊዜያቸው ነው። ሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voamharic ላይ በቀጥታ ተገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 02-205-9942 ነው። የውስጥ መስመር 14። አድማጮች ለዛሬ ከሚቀርበው ውይይታችን ለቅምሻ ያህል እናሰማችሁ። ቢልቦርድ ባይ አሁን የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ የተለያዩ አካባቢዎች እየደረሱ ያሉ የሰው ሕይወት መጥፋት፣ ንብረት መውደምና የጸጥታ ችግሮች በገለልተኛ አካል ይጣሩ ሲል የኦሮሞ ፌዴራሊስት ኮንግረስ ጠየቀ። አሁን በሀገሪቱ እየታዩ ያሉ ችግሮችን ለመፍታት ገዢው ፓርቲና ተፎካካሪ ፓርቲዎች እንዲሁም የሀገሪቷ ችግር የእኛም ችግር ነው ብለው የሚያምኑ አካላት ሁሉ መረባረብ አለባቸው ሲሉም የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ተናግረዋል። ፀሐይ ዳምጠው ዝርዝር አላት።
በቅርብ ጊዜ ወዲህ በተለያዩ የሀገሪቱ ክፍሎች የዜጎች መሞት፣ መፈናቀልና ንብረታቸው መውደምም በሰፊው እየተነገረ ነው ሲል የኦሮሞ ፌዴራሊስት ኮንግረስ ይገልጻል። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምጽ እንደተናገሩት በሰሜን ሸዋ አጣዬና አካባቢዎቹ ላይ የተፈጠሩ ችግሮች በመተከል ምዕራብ ወለጋና ቄለም ወለጋ እንዲሁም በደቡብ ክልል እየተከሰቱ ያሉ ቀውሶች አስቸኳይ መፍትሄ ይሻሉ ብለዋል። በገለልተኛ አካልም መጣራት አለባቸው ሲሉ አክሏል ሊቀመንበሩ።
ትልቅ ስጋት አለ። ቤኒሻንጉል፣ ብዙ ኦሮሚያ አካባቢ ወለጋን ጨምሮ አንዳንድ አካባቢዎች የሚወሰዱ እርምጃዎች እንዴት ይወሰዳሉ? ማን ይወሰዳል? የመካካት አንዱ በሌላው ላይ የሚያደርጋቸው ነገሮች በጣም ያጠያይቃል። ለምሳሌ እዚህ አጣዬ አካባቢ የተደረጉ በዚህ በከሚሴ መስመር የአንድ አማጺ ቡድን ነው እንደዚያ ያደረጉ ብሎ ነው አንዱ የመንግስት ክፍል የሚከሰው። የፓርላማ አባላት የዛ አካባቢ ተወካይ ናቸው ብሎ በአደባባይ በሀገሪቱ ፓርላማ ደግሞ የሚሰጡ መረጃ ሌላ ነው። እነዚህ አይነቶች ለምሳሌ በአስቸኳይ በኢትዮጵያ ሕዝብ ለአንድ ወገን ብቻ ሰው ለሁሉም ግልጽ በሆነ እና በሚያሳምን መንገድ መንግስት ወጥቶ የተደረገው ይሄ ነው በገለልተኛ አካል ተጣርቶ፣ ስለዚህ እነዚህ ነገሮች መንግስት በፍጥነትም በጊዜም ገለልተኝነቱ በሚታመኑ መዋቅሮች ካልተጠናና እርምጃ ካልተወሰደ አገሪቷን ወቅለት አደጋ የሚወስድ ነው።
ከመንግስት በኩል በብልጽግና ፓርቲ የሲቪክ ማህበራትና ፖለቲካ ፓርቲዎች ጉዳዮች ኃላፊ ዶክተር አለሙ ሲሜ በመንግስት በኩል እየተሰራ ነው ያሉትን ስራ ገልጿል።
እዚህም ነዛም የንጹሀን ህይወት እየጠፋ ነው የሚገኘው። ግን ይሄ የንጹሀን ህይወት መታደግ የምንችለው ኢትዮጵያ ውስጥ ዜጎች በሰላም ወጥተው በሰላም እንዲገቡ ማድረግ የምንችለው ከፖለቲካ አሻጥር ስንወጣ ነው። ይህ ገለልተኛ አካል በሚል የሚያነሱት ነገር ችግሮች በተከሰቱበት አካባቢ ትልልቅ እርምጃዎች እየተወሰዱ ነው ያሉት። ተቋም አለ ለዚህ የተቋቋመ፣ እነዛን ተቋም እያጠናከረ እነሱ እንዲጠናክሩ የጸጥታ ተቋሙ፣ የፍትህ አካላቱ፣ ፖሊሱ፣ አቃቤ ህጉ፣ ፍርድ ቤቱ እየተጠናከረ እነዚህን ችግሮች በሚፈታ መልኩ እንጂ ሌላ ይሄ ኃላፊነት የሌለው አካል በማስገባት አይደለም ችግሩ የሚፈታው።
በተለይ እየተፈጠሩ ላሉት ችግሮች ዋነኛ ጠንሳሽ ማን ነው፣ ምንጩስ ከየት ነው እና ለምንድን ነው የሚለው ጉዳዮች ተለይቶ ከመካሰስ ይልቅ ወደ መፍትሄ መምጣት ያስፈልጋል ሲሉም ፕሮፌሰር መረራ አክሏል። ሀገሪቷን ከውጭም ሆነ ከውስጥ እየገጠማትን ያለውን ችግር ለመፍታት ገዢው ፓርቲም ሆነ ተፎካካሪ ፓርቲዎች በመቀራረብ መመካከር አለባቸው ሲሉ ተናግሯል። ፕሮፌሰር መረራም
በሸካሪ አእምሮ እየታሰቡ እርምጃዎች ካልተወሰዱና ሁሉም ነገሩ ፖለቲካ ብቻ ከሆነ እንደ ሀገር የመቆየቱም ችግር እየተፈጠሩ ያሉ ውጥረቶች እየሰፉ እየመጡ ነው። ይሄ ሀገር እንደ ሀገር ለመቀጠል የሚገባ ከሆነ ለዛ የሚያስቡ ኃይሎች በሙሉ ሀገሪቷና ሕዝቦቿን በተለይ ኃላፊነቱን በዋናነት ያላቸው የፖለቲካ ኃይሎች እንደ ገዢው ፓርቲና መንግስት ሀገሪቷ ወደ ብሔራዊ መግባባት ካልመሩ በስተቀር በጉልበት የበላይነት ብቻ መሰረታዊ የሆኑ የፖለቲካ ችግሮችን ለመፍታት የሚችሉበት አይደለም።
ችግሮቹ እንዲህ ከቀጠሉ ሀገር ይፈርሳል፣ ገዢው ፓርቲም ሆነ ተፎካካሪዎቹ ሁሉም ሊያስቡበት ይገባል በማለት ፕሮፌሰር መረራ ያነሱት ላይ ዶክተር አለሙ ተከታዩም መልስ ሰጥቷል።
ማንም ኢትዮጵያዊ ህይወቱ ያላግባብ ማለፍ የለበትም የሚል እምነት ካለ ለዚህ መስራት ነው። ለዚህ ለመስራት ምን ያህል ዝግጁ ነን? ምን እያደረግን አውንታዊ ነው አሉታዊ ተዋጽኦ እያደረግኩ ያለው ብሎ እያንዳንዱ ራሱ መጠየቅ ነው ያለበት። በእኛ በኩል ያስነዋሪ ተግባር መቆም አለበት። ኢትዮጵያን ለማፍረስ እንኳን ዜጎችን ገሎ የብሔር ጦርነት፣ ሃይማኖት ጦርነት ኢትዮጵያ ውስጥ ቀስቅሶ በዚህ ደግሞ ወይ ስልጣን አገኛለሁ ወይ ኢትዮጵያን አፈራረሳለሁ ብሎ የሚያስብ ኃይል እንደማይሳካለት ማረጋገጥ መቻል አለብን። የህግ የበላይነትን ማስከበር መቻል አለብን።
የኦሮሞ ፌዴራሊስት ኮንግረስ በተለያዩ አካባቢዎች እየተቃጠሉ ያሉ ደኖችንም ለማዳን ትኩረት ሊሰጥበት ይገባል ሲል በመግለጫው ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
በማንነታቸው ምክንያት ከቤኒሻንጉል ክልል መፈናቀላቸውን የገለጹ የአማራ ተወላጆች አሁንም ከፍተኛ የሆነ የደህንነት ስጋት ችግር ውስጥ እንዳሉ ይናገራሉ። ኮማንድ ፖስቱም አካባቢውን በማረጋጋት ረገድ ተፈላጊውን ውጤት እያመጣ አይደለም ብለዋል። ወደ አማራ ክልል ለመመለስ ፍላጎት ቢኖራቸውም ታጣቂው ቡድን ኬላ ላይ በመቆምና የኮቴ ክፈሉ በማለት በሰው 3000 ብር በመኪና እስከ 17000 ብር እያስከፈለ እንደሚገኝ ተናግረዋል። በተነሱት ችግሮች ዙሪያ ለአሜሪካ ድምፅ መልስ የሰጡት የቤኒሻንጉል ጉሙዝ ክልል የኮማንድ ፖስት አስተባባሪ ሌተና ጀነራል አስራት ደኔሮ ኮማንድ ፖስቱ አካባቢውን ለማረጋጋት እየተጠቀመባቸው ያሉት ሁለት መንገዶች ውጤት ለማምጣት ጊዜ እንደሚፈልጉ አስረድተዋል። አሴር ምስጋናው ዝርዝሩን ይዛለች።
በጉባ ወረዳ አልማህል ቀበሌ ነዋሪ የሆኑት አቶ ይግዛው ጥላሁን እንደሚሉት ታጣቂ ሽፍቶች በአካባቢው በተደራጀ አግባብ በአማራ ተወላጆች ላይ ጥቃት እየፈጸሙና ጉዳት እያደረሱ ናቸው። አሁንም ድረስ ግለሰቦቹ ታድነው እየተገደሉ ሀብታቸው እየተዘረፈ እንደሆነና በተሽከርካሪ ጭምር እንደ ልብ መንቀሳቀስ እንዳልተቻለ ገልጸዋል። በጸጥታ ስጋት ምክንያት ካለፈው ታህሳስ ወር 2013 ዓ.ም ምረስ ጀምሮ ምንም አይነት ስራ እየሰሩ እንዳልሆነ ይባስ ብሎም የደህንነት ስጋት ውስጥ መሆናቸውን ተናግረዋል። አካባቢውን ለማረጋጋት የገባው የመንግስት የጸጥታ አካል በሚፈለገው ልክ አካባቢውን ማረጋጋት እንዳልቻለም ነው የሚናገሩት።
በጣም እየባሰ መጣ። ትላንትና በቀኑ 10 ሰዓት ላይ ከበረሃ ጭኖ የሚመጣ መኪና በሽቶች ተከቦ ተደብድቦ ሰዎች ሞተዋል። ሌሎቹ የቀሩት ሮጠው አምልጠው መጥተዋል። በየጊዜው እንደዛ ነው። አሁን እኛ በቃ ምንም ስራ እየሰራን አይደለም። ከተሳስ ጀምረን ማለት እዚሁ አሁን ለመውጣት ፈልጓል። በቃ ምንም እዚህ ምንም ሰላም የለም። ሰው አራት ሰው በቀን በቀን ሳይሞት አይውልም። የመጨረሻ ማለት እኛ ለመውጣት እንኳ ያለ ቤተሰብ ደካሞችን ለማስወጣት እንኳ መኪና ተከልክለን መኪና ወደ መሀል ማስሄዱ ምንም በቃ ዝምን ታፍነን ያለ ምንም የሁሉ መንግስት የሚያውቀው አይመስለን። በእርግጠኛ ጭቆና ነው።
ለደህንነታቸው ሲባል ስማቸውን መጥቀስ ያልፈለጉትና በመተከል ዞን ቡለን ወረዳ የሚገኙት አንድ ተፈናቃይ እንዳሉት በተፈጠረው የጸጥታ ችግር የአማራም ሆነ ሌላው ብሔር መጤ በሚል እንዲፈናቀል ተደርጓል። በጳጉሜ ወር 2012 ዓ.ም በተፈጠረው የጸጥታ ችግር ተፈናቅለው እስካሁን ድረስ ወደ ቀደመው ቀያቸው ሰላም ሰፍኖ እንዳልተመለሱ ጠቅሰው አሁን ላይ አካባቢው በኮማንድ ፖስት እዝ ስር ቢሆንም ታጣቂው ቡድን ሰው ከመግደል ንብረት ከመዝረፍና አካባቢውን የጸጥታ ስጋት ቀጠና ከማድረግ አልተቆጠበም ብለዋል። ኮማንድ ፖስቱ አካባቢውን በማረጋጋት ረገድ የሚጠበቀውን ውጤት እያመጣ እንዳልሆነ ጠቅሰው አሁን ላይ ተስፋ በመቁረጥ ወደ አማራ ክልል ለመመለስ ፍላጎት እንዳላቸው ተናግረዋል። የታጣቂ ቡድኑ አባላት የተሃድሶ ስልጠና ወስደው ወደ ሰላማዊ ሁኔታ ይመለሳሉ ቢባልም እነርሱ ግን አሁንም ፍላጎት የላቸውም። የገቡትም ተመልሰው ወደ ጫካ እየሄዱ ነው ባይ ናቸው። ከዚህ በተጨማሪ ለተፈናቃዩ ተብሎ የሚመጣው እርዳታ በተገቢው መንገድ ለትክክለኛ ተጠቃሚው እየደረሰ እንዳልሆነና ይልቁንም ለችግር ፈጣሪዎቹ ጭምር እንዲደርስ እየተደረገ መሆኑን አመላክተዋል።
ከአጠቃላይ ቀይ የሚባል ይውጣ ክልል የኛ ነው፣ ማንም ይህንን ማስተዳደር አይችልም የሚል አቋም አላቸው። በአቋማቸውም በሚያሰንተ ውጊያም ቀጥለውታል። አሁን 7 ኪሎ ሜትር የሚሆን አለ ይማንዝሉ ይባል እዛ ላይ ትናንት ወዳ በመከላከያ ካምፕ ላይ ተኩስ ከፍተ ህብረተሰቡ መከላከያም ሆኖ የመከላከል ሁኔታ ላይ ነው ያለ። ዙሪያ ተከባለች በ7 ኪሎ ሜትር አልመለስ ማለት ነው። እና ዛሬ ላይ ነገ ነው የሚገቡ የሚል ከፍተኛ ስጋት አለ። ቤት ላይ ሰላም አለ፣ ተረጋግተን እንቀመጣለን። እንዳንሄድም ችግር ነው። እነሱ ቸናይም ዘግተዋል። ወደኋላም እንዳንመለስ እነሱ ናቸው። ወደፊትም እንዳንሄድ እነሱ ናቸው። አሁን አጣብቂኝ ውስጥ ነው ያለን ነው።
አሁን ላይ በአካባቢው ሰርቶ ሀብት ማፍራት ቀርቶ እንደ ልብ መንቀሳቀስ የማይቻልበት ሁኔታ ነው ያሉት ደግሞ ሌላው ስማቸውን እንዲጠቀስ ያልፈለጉ ተፈናቃይ ናቸው። በጉምዝ ታጣቂዎች በተሰራው የፖለቲካ ሴራ በአጠቃላይ በአካባቢው ሌሎች ተወላጆች መኖር የማይችሉበት ሁኔታ ተፈጥሮ ተግባራዊ እየተደረገ ነው ይላሉ። ይህንኑ ህገ ወጥ ተግባር የሚፈጽሙት ግለሰቦች ደግሞ ያለምንም ችግር በጥበቃ ታጅበው በከተማው እየተንቀሳቀሱ ይገኛሉ ብለዋል። መንግስት ተሃድሶ እያለ አሁንም ቁርጠኛ አቋም ወስዶ እርምጃ እየተወሰደ ባለመሆኑ የጸጥታው ችግር ሊፈታ አልቻለም በማለትም አክሏል። ሁኔታው በውሳኔና በኑሮ አጣብቂኝ ውስጥ እንደከተታቸውም ነው የሚያብራሩት።
እንዳንመድ መኪና ላይ አትጭኑም አትወዱም እያሉ ወይም ወደ ተፈናቀልንበት ሀገር አይመልሱን እንዳለ ያገዳለ ወረዳው ላይ ተከማችተን በሸራት እንኳን ለን ያለን ነፋሳዊ ዝናብ ደርሷል። የገለባበጠ ህጻናት እየተጎዱ ነው። ውሃ መቅዳት ላይ ደግሞ እናንተ መጪ መጣችሁ ነው ውሃ አጣበባችሁ የተባለን እዚህ ወረዳው ላይ በጣም ችግር አለብን። እንደገና ደግሞ ወደ ቀያችን ለመመለስ እቅድ ነበረን። ኮማንድ ፖስት ላይ በጣም ድክመት አለ። ባለሽፍቶች ጋር ነው እንደገና እነሱ ስንዘው ኮማንድ ፖስቱን አሁን ተርታረ አርጎት ህዝቡ አሁን ወደ ላይ ወደ አማራ ክልል ለመውጣት በጣም በሰማን ዝናብ ሲጥል በጣም ተንቀሳቀሰ። አገሯ እንዴት እንደምትሆን እንግዲህ እንጃ። እርዳታ ዶቄት ሲመጣ በቅጠል ሰጡ በአንድ መጋዘን ደብቀው እያስቀሩ ለነሱ ጭነው ለሽፍቶች እንደገና አሳልፈው እየሰጡ ነው ያሉ እና ያንን ለምን የሆነን ለጠላት እንዴት ትጭናላችሁ በምንልበት ጊዜ የእነሱም ሀገራቸው ነው የጁንታው ትእዛዝ አክባሪ ሆነው ነው እነሱም ይረዳሉ የተባለ እስካሁን ድረስ ሰባተኛ ወራችን ይዘን
ሌላው አስተያየት ሰጭ በበኩላቸው አሁን ላይ በኮማንድ ፖስቱ እንቅስቃሴ ከፍተኛ ጥርጣሬ ውስጥ ወድቀናል ሲሉ ተናግረዋል። እኛ ከሰባት ወር በላይ ህፃናትን፣ ነፍሰ ጡር እናቶችን፣ አረጋውያንን ይዘን ድንኳን ውስጥ አባራ እየወነነብን ተቸግረን እያለን አሁን ደግሞ የክረምት ወቅት በመምጣቱ ከፍተኛ ስጋት ውስጥ ወድቀናል ብለዋል። ተፈናቃዩ ወደ አማራ ክልል እንዳይሄድ እንኳን እቃ መጫን አትችሉም እየተባለ መከልከሉን ጠቅሰው ሰው አሳፍሮ የሚሄደውን ተሽከርካሪ ለኮቴ በሚል የጉምስ ታጣቂዎች በመኪና እስከ 17000 ብር እየተቀበሉ ይገኛሉ ሲሉ ማብራርተዋል። በአካባቢው የተሰማራው ኮማንድ ፖስትም በፈለገው ልክ እርምጃ ወስዶ ለውጥ እያመጣ አይደለም የሚሉ ተፈናቃዩ የሰላም ጥሪውን ተቀብለው ገብተው የነበሩ ታጣቂዎች ጭምር ተመልሰው ወደ በራ እንዲገቡ እድል እየተሰጣቸው ነው ብለዋል። ስለሆነ መንግስት አካባቢውን በጠንካራ የጸጥታ ስራ ወደ ሰላም በመመለስ ወደ ልማት ስራችን እንድንመለስ ካልሆነ መንገዱ ተከፍቶልን ወደ አማራ ክልል እንድንገባ ያግዘን ብለዋል።
ጉንዝ ሽፍታ ነው ከላጥ ነው ቅደም ትባል ተባላለች ገመድ ይወጥሩና እዛ ለመኪና ሲደርስ ይቆማል በጠራ እዛን ጊዜ እንግዲህ ከፍላችሁ ለፉ ነው የሚባል ከፍላችሁ ለፉ ተባለ 27 መኪና መጥቶ 3500 1000 የለም 17 ብር አስከፍለው መከላከያዎች እንደማይረው ሄደው ነበረ። እነዛ ብዛት ስላላቸው ፈርተዋቸው ይሆን በቃ ያላቸውን ክፈሉ ብለው መከላከያዎችም አስከፍለው በሰላም አለፉ። አዘው ደግሞ መኪና እንቅስቃሴ የለም በቃ እና እኛ ስጋት ለሆነ ለሚመለከተው እስኪ እንደው የሚዲያው በአካቸው አሰራጩልን አለም ይወቅልን በቃ ወደ ሀገራችን መግዛት ማጣን መንገዳችን ላይ ያሉ እነሱም ደግሞ እንዳንወጣ በግርም ስጋት ለሆነን እና ለሚመለከተው አካል ብታስተላልፉልን ደስ ይለናል።
በተነሱት ችግሮች ዙሪያ መልስ እንዲሰጡኝ የጠየኳቸው የቤኒሻንጉል ጉምዝ ክልል የኮማንድ ፖስቱ አስተባባሪ ሌተናል ጄኔራል አስራት ዴኔሮ እንዳሉት ኮማንድ ፖስቱ አካባቢውን ለማረጋጋት ሁለት ዘዴዎችን ነው እየተጠቀመ ያለው። አንዱ ታጣቂዎች በሰላም እጃቸውን እንዲሰጡ ጥሪ ማድረግ ሲሆን፣ ሌላው አሻፈረኝ ባሉት ላይ እርምጃ መውሰድ መሆኑን ነው ያብራሩት። ሁለቱም ዘዴዎች ግን ጊዜ የሚወስዱ ናቸው ብለዋል። ቢሆንም እስከ ግንቦት መጨረሻ ተፈናቃዮቹ ወደ መጡበት ቀየ ይመለሳሉ ብለዋል።
እነዚህ ሰዎች በሰላም ስለገቡ ከነሱ የወጣ ብሎ ደግሞ አደጋ የሚያደርሰውንም እርምጃ ይወሰድን እርምጃ ተወስዷል ቅድም እንደሰማችሁ እና ሌሎችም የቀሩት ደግሞ ሁሉም ቡድኖች በሰላማዊ መንገድ ወደ ታድሶ ገብተው ታድሳቸውን ወስደው እንደ ማንኛውም ህብረተሰብ በእርሻም በተለያየ መንገድም እንዲቋቋሙ የሚደረግበትን ጥረት ነው የምናደርገው እንጂ እነሱ ምን ከመጡ በኋላ የራሳቸው ጉዳይ ከተባለ ጉዳቱ ለሀገርም ለህዝብም ስለሆነ ነው።
ለታጣቂዎቹ ምግብ እየተላከ ነው የሚለው ወሬም ሀሰት ነው። ጫካ ውስጥ ላሉት ሳይሆን በሰላማዊ ጥሪ እጃቸውን ለሰጡና ተሐድሶ እየወሰዱ ላሉት ነው ብለዋል ሌተናል ጄኔራል አስራት ዴኔሮ።
ቀለባችሁ እርዳታ ሰጣችሁ የሚባለው ዝም ብሎ ነው። ይሄ ተመልሶ ለህዝቡ ነው ደንቅ የሚሆኑት ቢበሉትን ካጡ እንደገና ማን ይከታተላቸው ከሆነ። ስለዚህ ይሄ ነው እየተደረገ ያለ።
መንገድ እየተዘጋ የኮቴ ክፈሉ እየተባል ነው ለሚለው ቅሬታም በታጣቂዎቹ ስም አንዳንድ የአካባቢው ነዋሪዎች እንደፈጸሙት ደርሰንበታል፣ ጥቂቶችንም በቁጥጥር ስር አውለናል ብለዋል ጄኔራሉ።
በሽፍታው ሰበብ የተያዙ ሰዎች አሉ። ነዋሪዎች የሽፍታውን አይነት አለባበስ እና የሆነ የሚያድጉት ነገር አለ አንገት ላይ እና ግንባር ላይ የሚያስሩት እሱን አድርገው ከላ ህዝብና ሰራዊቱ በሌለበት ቦታ ላይ ጠባብ ቦታ ላይ እንደዛ አድርጎ ተይዟል። ከግድገልበት ከተማ ራሱ ማታ እየዞረ ጉሙዙን ማህበረሰብ ገንዘብ አዋጣ እያለ ገንዘብ ለሽፍቶቹ ወይ ለታጣቂዎች አዋጣ እያለ የሚጠቀሱ ሰባት ዝም ብሎ የከተማው ነዋሪ የሆኑ ወጣቶች ተይዟል።
በቤኒሻንጉል ጉምዝ ክልል የተፈጠረውን የጸጥታ ችግር መንግስት ለታጣቂዎቹ ባደረገው ሰላማዊ ጥሪ እስካሁን 3500 ታጣቂዎች እጃቸውን ሰጠው የተሐድሶ ስልጠና እየወሰዱ ይገኛሉ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የኮሮና ቫይረስ ወረርሽኝ በዓለም ዙሪያ የሚገኙ ሴቶችን ለበለጠ እንግልት የዳረገ ሲሆን ሴት ጋዜጠኞችም የዚህ ችግር ተጋሪ ናቸው። ይህ ደግሞ ከዚህ በፊት የምናውቃቸውን እጅግ አስፈላጊና ሁሉን አካታች ዘገባዎች ላይ እንቅፋት እንደፈጠረ የመብት ተሟጋቾች ይናገራሉ። የአሜሪካ ድምጿ አኒታ ፓውል አፍሪካ ውስጥ ችግሮችን ተቋቁማ ዘገባዎችን ለሕዝብ ለማድረስ የምትጥር ጋዜጠኛን አነጋግራ የሰራችውን ዘገባ ስምንሽ ቆይታ ቀርበዋለች።
ኪም ዎል ፍርሃት የማታውቅ ጋዜጠኛ ናት። ለተለያዩ የዜና አውታሮች የምትዘግበው ጋዜጠኛ በዓለም ዙሪያ አደገኛ በሚባሉ እንደ ሃይቲ፣ ዩጋንዳና ሰሜን ኮሪያ የመሳሰሉ ሀገራት ያልተነገሩና ያልተዳሰሱ ታሪኮችን በማንሳት ተታወቃለች። የስዊድሽ ዜግነት ያላት ይቺ ጋዜጠኛ ግን እንደ አውሮፓውያን አቆጣጠር በ2017 በንጽጽር እንብዛም አደገኛ ያልሆነ ዘገባ በመተሰራበት ወቅት ተገደለች። በወቅቱ ከትውልድ ስፍራዋ ብዙም ባራቀ ቦታ የባህር ውስጥ ሰርጓጅ የጦር መሳሪያ በቤት ከሰራ ግለሰብ ጋር ቃለ መጠይቅ እያደረገች ነበር። ልክ እንደ ኪም ትልቅ ደፋርና ሴት ሆነው ድምጻቸውን የሚያሰሙ ጋዜጠኞች በዓለም ዙሪያ አደጋ ውስጥ ናቸው። አደጋው በግልጽ በሴቶች ጋዜጠኞች ላይ ያነጣጠረ ባይመስልም ችግሩ ግን ያለ መሆኑን የኮሮና ወረርሽኝ ደግሞ እያባባሰው እንደሆነ የዓለም አቀፍ ሴት ጋዜጠኞች ፋውንዴሽን ምክትል ዳይሬክተር የሆኑት ናዲያ ሆፍማን ይገልጻሉ። ፋውንዴሽኑ በሴት ጋዜጠኞች ላይ እየደረሰ ያለውን መሰናክሎች እየመዘገበ የሚያስቀምጥ ሲሆን በተለይ ሰዎች ኢንተርኔትን የበለጠ ወደ ህይወታቸው እያስገቡ ባለበት በዚህ ዘመን በተለያዩ ድረ ገጾች ላይ ሴቶችን የሚያጠቁ መልእክቶች እየጨመሩ መምጣታቸውን አመልክቷል።
We have seen an uptick in misogyny and in anti-women rhetoric in online spaces as our lives have basically
በህይወታችን የሚከናወኑ ነገሮችን በሙሉ ወደ ኢንተርኔት እየወሰድን ባለንበት ወቅት ላይ ሴቶችን እንደ ጠላትነት የማየትና የሴቶች ጥላቻ በተወሰነ መልኩ እየጨመረ መሆኑን አስተውለናል። በተለይ በዩናይትድ ስቴትስ ባለፈው አመት በተደረገው ምርጫ ላይ ለምሳሌ ስለሴቶች ስለሴት ጋዜጠኞች የሚነገርበት መንገድ በተለይም ደግሞ ፕሬዝዳንት ዶናልድ ትራምፕ ስለ አስተዳደራቸው ይዘግቡ በነበሩ ሴት ላይ የነበረ ጥሩ አመለካከት እጅግ አስከፊ ነው። አሁን የተሻለ አክብሮት የሚኖርበት ጊዜ እንደሚመጣና በኢንተርኔት ላይ የሚደርሰውን ጥቃት አንድ ላይ ሆነን እንዲቆም እንደምናደርግ ተስፋ እናደርጋለን።
በዚህ ረገድ ፋውንዴሽኑ ሴት ጋዜጠኞችን በገንዘብ ለማገዝ ጥረት እያደረገ ሲሆን ኪም ዎል በህይወት በነበረችበት ጊዜ የሰራችውን ለማሰብ በስሟ የሚሰጥ ገንዘብንም ያጠቃልላል። በዚህ ፈንድ የገንዘብ ድጋፍ ካገኙ ሴት ጋዜጠኞች መካከል አንዷ የዚምባብዌ ተወላጅ የሆነችው የቲቪ ጋዜጠኛ ፖንጋኒ ሲዚባ አንዷ ናት።
እኔ በተለይ በሚዲያዎች ላይ በስፋት ፊት ለፊት የማይነገሩ ዘገባዎች የበለጠ ይስቡኛል። በተለይ ስለ ሴቶች፣ ህፃናትና ሌሎች ሰው የሚሸቱ ዘገባዎች። ከቅርብ ጊዜ ወዲህ ደግሞ ባህልን የሚዳስሱ ታሪኮች እየሳቡኝ መጥተዋል።
ሲዚቢ ገንዘቡን ያገኘችበት ፕሮጀክት ታዋቂዋ የደቡብ አፍሪካ አርቲስት ኤስተር ማሃላንጉ ረቂቅ የስዕል ስራዎችን በዓለም አቀፍ ደረጃ እንዴት ተወዳጅ እንደሆኑ የሚዳስስ ነው። የ85 ዓመቷ ሰዓሊ ያሰባሰበቻቸው በርካታ የጥበብ ስራዎችም በታሪክ ውስጥ ተካተዋል። በደቡብ አፍሪካ ገጠራማው ክፍል በሚገኘው መኖሪያ ቤቷም ለወጣት ሴቶች ትምህርት ቤት ከፍታ ከፍተኛ የሴቶች ጥቃት በሚፈጸምበት ማህበረሰብ ውስጥ እንዴት ህይወትን ማሸነፍ እንደሚችሉ ታስተምራቸዋለች። ሲዚባ ይህ እጅግ በጣም አስፈላጊና መነገር ያለበት ታሪክ ቢሆንም በዛ አስቸጋሪ ወቅት ግን ገበያ ያገኘም ትላለች።
2 weeks after the lockdown started I received
ከቤት የመውጣት ክልከላው ከታወጀ ከሁለት ሳምንት በኋላ እሰራበት ከነበረው አንደኛው የዜና አውታር የስራ ቅጥሬ መቋረጡን የሚገልጽ ደብዳቤ ደረሰኝ። ምን ማድረግ እንዳለብኝ አላወቅኩም ነበር። ከጥቂት ሳምንታት በኋላ ደግሞ ሁለተኛው ቅጥሬ ተቋረጠ። ያ ማለት ምንም አይነት የገቢ ምንጭ አልነበረኝም። ስለዚህ ወጥቼ ዘገባውን እሰራለሁ ግን ለማን እንደምሸጠው አላውቅም። አሁንም ሁኔታው እንደቀጠለ ነው እና በጣም ከባድ ነው። ኮቪድ-19 በተለይ ለሚዲያዎች ሁሉንም ነገር ነው የቀየረው። ለኛ ለሴቶች ደግሞ ይበልጡን ከባድ ነው።
ከወረርሽኙ ጋር ተያይዞ የመጣው የኢኮኖሚ ጫና የቅርብ ክስተት ቢሆንም ሴት ጋዜጠኞች የሚገጥማቸው እንቅፋቶች ግን ዘመናትን ያስቆጠሩ ናቸው። ለምሳሌ የነፍስ ማጥፋት መሆኑ የተረጋገጠውን የወልን ግድያ ሚዲያዎች እንዴት እንደዘገቡ እንመልከት ይላሉ ሆፍማንና የሥራ ባልደረባዋ ቻርሎቴ ፎክስ።
She got on a submarine to have an interview.
የባህር ውስጥ ሰርጓጅ ሚሳኤሉን ከሰራው ሰው ጋር ቃለ መጠይቅ ለማድረግ ሰርጓጅ ሚሳኤሉ ላይ ስትወጣ ሰዎች ልክ ያልሆነ ነገር እየሰራች አድርገው ቆጠሩት። እንደ አንድ ሴት ጋዜጠኛ መረጃ የሚሰጣትን ሰው ነው ያገኘችው።
Vulture writers on the investigation and all they could talk about
በምርመራ ሂደቱ ላይ የተሰራ አንድ የድረገጽ ሬዲዮ ወይም ፖድካስት ሳዳምጥ አንዲት ሴት እንዴት በሰርጓጅ የጦር መሳሪያ ላይ ትወጣለች በሚል ባለማመን ይሳሳቁ ነበር። ያንን ማድረግ እንዳልነበረባትና እንደውም እንደዛ ባታደርግ ኖሮ ይህም ሁኔታ አይፈጠርም ነበር አሉ።
ትክክለኛ እውነቱ ኪም ዎል የተገደለችው በራሷ ጥፋት አለመሆኑ ነው። እሷ የተለመደውን ስራዋን እየሰራች ነበር። በአኒታ ፓውል ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
በደቡብ ክልል ስድስተኛው አገራዊ ምርጫ እንዳይካሄድ የሚያደርግ የጸጥታ ስጋት አለመኖሩን የክልሉ ምክትል ፕሬዝዳንት አቶ ርስቱ ይርዳው ተናገሩ። በክልሉ ለመወዳደር የተመዘገቡ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እና አዲስ ትውልድ ተፎካካሪ ፓርቲዎች የጸጥታ ቀውስ ባለባቸውና በሌሎችም አብዛኛው የክልሉ አካባቢዎች ምርጫ ለማካሄድ የሚያስችል ሁኔታ አለመኖሩን ተናግረው የምክትል ርዕሰ መስተዳደሩን መግለጫ መሬት ላይ ያለውን ተጨባጭ እውነታ የካደ ነው ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር ዘገባ አድርሶናል።
የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ትናንት ማምሻውን የክልሉን ወቅታዊ የጸጥታ ሁኔታ አስመልክተው ለጋዜጠኞች በሰጡት መግለጫ ቃል በቃል እንዳሉት ከሞላ ጎደል ክልሉ ሰላማዊ ነው። ቀጥሎም በአሁኑ ወቅት በግጭትነት የሚገለጥ ስድስተኛውን አገራዊና ክልላዊ ምርጫ ለማካሄድ የሚያሰጋ የጸጥታ ችግር የለም ሲሉ ተናግሯል። የጸጥታ ችግር የሚፈጠር ከሆነ አስፈላጊ ሲሉ የገለጡትን ዝግጅት የክልሉ መንግስት ማድረጉንም ተናግረው የጸጥታ አካላትን ያቀፈ በክልሉ ምክትል ርዕሰ መስተዳድር የሚመራ እሳቸውን ማለታቸውን ነው ልዩ ግብረ ኃይል ተቋቁሟል ብሏል።
አካባቢዎቻችን በደንብ ለይተናል። በእኛ በኩል ምርጫው ለማድረግ የሚያሰጋን ነገር አለ ብለን አንወስድም። አንዳንድ ቦታዎች ላይ የሚያጋጥሙን ችግሮች ሊኖሩ ይችላሉ። እነዚህን ደግሞ ለይተን እየሰራንበት ነው ያለ ነው። የጸጥታ ችግር እንዳይኖር ከወዲሁ አልመን እየሰራን ነው። የትኛው አካባቢ ምን ሊያጋጥመን ይችላል የሚለውንም ለይተናል እና እስከታች መዋቅሩንም አደራጅተናል።
በክልሉ የሚወዳደሩ ተፎካካሪ የፖለቲካ ፓርቲዎች ግን የምክትሉ ርዕሰ መስተዳድሩን ሀሳብ አልተቀበሉትም። ይልቁንስ መግለጫው በክልሉ ያለውን በግልጽ የሚታይ የዜጎችን በሰላም ያለመኖር ችግር፣ የደህንነት ስጋትና በየቀኑ በግፍ የሚገደሉ ሲቪሎችና የቤተሰቦቻቸውን አበሳና ሰቆቃ ያላገናዘበ ነው ብለውታል። ይህንን ሀሳብ ካንጸባረቁ አካላት መካከል የአዲስ ትውልድ ፓርቲ አቲፓ ማዕከላዊ ኮሚቴ አባልና የፓርቲው የህዝብ ግንኙነት ኃላፊ አቶ ታምራት ማጬ አንዱ ሲሆኑ የክልሉን መንግስት መግለጫ ለዘመናት ሲደረግ የነበረ የተለመደ የሐሰት ወሬ ነው ብለዋል።
በእርግጥ አሁን ክልሉ መንግስት ጸጥታ ችግር የለም የሚለው ፖሊስ የሱ ስለሆነ የቀበሌ ታጣቂ ጭምር በዱላ ለፓርቲዎች ላይ ስላሰማራ እንደዛ ሊል ይችላል። ነገር ግን ጸጥታ ችግር አለ በሁሉም ቦታዎች። አሁን እኔ የሚወዳደርበት ወላይታ ዞን ሶዶ ዙሪያ መስያ ክልል ሁለት አንድም እዛ አካባቢ ለቅጥቀሳ ወጥተን ነበረ። ስለዚህ ቅጥቀሳ ሁሉ እንዳናደርግ ለታጣቂ ዛቻ እየደረሰን ህገወጥነት ሰፍኖ እያለ ደቡብ ክልል ችግር የለም የሚባለው በእርግጥ ያው የተለመደ ከሰላሳ አመት በውርስ የመጣ ውሸት ነው እንጂ ደቡብ ክልል ከባድ ጸጥታ ችግር አለ።
አቶ ታምራት ተጨባጭ የጸጥታ ችግሮች በተለያዩ የክልሉ አካባቢዎች መኖራቸውንም ተናግሯል።
ደቡብ ምዕራብ አካባቢ፣ ከፋ አካባቢ፣ ቄፒ አካባቢ ያለውን ነገር እናውቃለን። ደቡብ ደግሞ ከአርባ ምንጭ አልፈን ኮንሶ አካባቢ ከኮንሶና ከጊዶሌ መካከል ያለውን ችግር ሀገር ያወቀው ነው። ያለውን ግጭት እንኳን መከላከያ መግባት ያልቻለበት ሁኔታ ነው ያለው። ደቡብ ክልል ብቻ ሳይሆን ሁሉም አማራ ክልል አዊ አካባቢ ያለው ነገር ሁሉም ጸጥታ ችግር ባይኖር ለምንድን ነው ኦሮሚያ ሌሎች ፓርቲዎች ያልተወዳደሩ?
አቶ ታምራት የጸጥታ ችግር ከደቡብ ክልልም አልፎ ሌሎችን ክልሎች የሚያጠቃል ሲሆን አገሪቱም የጸጥታ ስጋት እንዳለባት ተናግሯል። የጸጥታ ቀውስ ባለባቸውና በሌሎችም አብዛኛው የክልሉ አካባቢዎች ምርጫ ለማካሄድ የማያስችል ሁኔታ አለመኖሩን የሚገልጠው የክልሉ ምክትል ርዕሰ መስተዳድር መግለጫ መሬት ላይ ያለውን ተጨባጭ ሁኔታ የማያሳይ ነው ሲሉም ተናግሯል። ይልቁንስ ያልተጨበጠ ነገር ከማውራት ችግሩ እንዳለ አምኖ የሚፈታበትን መንገድ መፈለጉ ይበጃልም ብሏል።
እንዴት ይህንም ጸጥታ ችግር ፈተን ሰላማዊ ምርጫ እናድርግ ብሎ ምን ማውያይ እንጂ አሁን ጸጥታ ችግር የለም በኢትዮጵያ ምርጫ ለማካሄድ የሚከለክል ጸጥታ ችግር የለም ብሎ መደምደም በጣም ቅዠት ነው የሚመስለኝ ለኔ።
በደቡብ ክልል ለክልልና ለፌዴራል ስልጣን ከሚወዳደሩት ተፎካካሪ ፓርቲዎች መካከል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አንዱ ሲሆን የኢዜማ ፓርቲ የአማሮ ወረዳ እጩ ተወዳዳሪ ዶክተር አወቅ አምዛዬ የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የሰጡትን መግለጫ ተቃውመውታል።
እኔ ብዙ አካባቢዎችን በተለይም እዚህ አማሮ አካባቢ፣ ቡርጂ አካባቢ፣ ኮንሶ አካባቢ ያለውን ነባራዊ ሁኔታ መሬት ላይ ያለውን የሚወክል መግለጫ አይመስለኝም። ትንሽ ኃላፊነት የጎደለው ነው። ሰው እየሞተ መንገድ ተዘግቶ ሰዎች እየተቸገሩ ጨውና መሰረታዊ ነገሮችን ማግኘት እየጨመሩ ሰላም ሰፍኗል፣ ለምርጫ ምንም ችግር የለውም ማለት ትንሽ በጣም አስቸጋሪ ሁኔታ ስለሆነ ምናልባት የክልሉ ብዙ ፓርቲም የክልሉ መንግስት ራሱ ማስተካከል ያለበት ሰዎች ሞት ላይ የሰዎች ችግር ላይ መቀለድ አይነት ነው። በቆላማ አካባቢዎች በየቀኑ ተኩስ አለ፣ በየቀኑ ሰዎች ይገደላሉ፣ በየቀኑ ከብት ይዘረፋል። በተለይ ዶርባልና ጃሎ አካባቢ ሰዎች ከተፈናቀሉ ሁለት ሶስት አመት አልፏቸዋል። በእነዚህ አካባቢዎች አሁን ምርጫ እንዴት እንደሚካሄድ ራሱ ማንም እርግጠኛ አይደለም እና ምርጫን ለማካሄድ በተለይ በቆላማ አካባቢዎች አማሮ ስጋት አለ። ምክንያቱም በየቀኑ ረብሽ ነው። ሰው ስለ ህይወቱን አሁን እያሰበ ያለው በብዛት ስለ መኖር ነው እያሰበ ያለው እና በቆላማ አካባቢ ምርጫውን ለማካሄድ በተለይ ሁለት ሶስት ቀበሮች ተፈናቅሎ ውጪ እስካሁን ባሉት እና እዛ ስር በተሉ አካባቢዎች ምርጫውን ለማካሄድ ከፍተኛ ችግር አለ።
መልካም። አንድ ፖለቲካ ውስጥ እንደምሳተፍ ሰው እንዲሁም በክልሉ ያለውን የክልሉን የፖለቲካ እንደሚከታተል ሰው ምንድን ነው መፍትሄው ታዲያ? ዶክተር አወቅ፣
መንግስት ልዩ ትኩረት ሰጥቶ ሀይል አስገብቶ ያን አካባቢ ማጥራት መቻል አለበት። በየጊዜው ይሄ ነገር እየጨመረ የመጣ ቁጥር ነው። የታጠቁ ሀይሎች በጣም ከፍተኛ ጦር ሜና የቡድን መሳሪያዎችን ይዘው እያተራመሱ ያሉበት አካባቢ ስለሆነ መንግስት መከላከያን አስገብቶ ለጊዜው አካባቢን ማረጋጋትና እነኝን ሀይሎች ማስታገስ መቻል አለበት ጊዜያዊ መፍትሄ ነው። ለወደፊቱ ግን በዚህ ሁኔታ እንዴት መቀጠል እንደሚቻል መንግስት የራሱን ጥናት አስጠንቶ ዘላቂ መፍትሄ ማምጣት መቻል አለበት በአንድ በኩል። በሌላ በኩል ደግሞ ህዝቡ ራሱን የሚከላከልበትን ሁኔታ ማመቻቸት አለበት መንግስት።
ትናንት የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በክልሉ የሚገኙ ጉራ ፈርዳ፣ ማጅና አማሮ ወረዳዎች ሰሞኑን ተከስቶባቸው የነበረው የጸጥታ ችግር ተፈቶ ወደ ቀደመ ሰላማቸው መመለሳቸውን የገለጡ ቢሆንም ዛሬም በእነዚህ አካባቢዎች ከፍተኛ የሆነ የደህንነት ስጋት መኖሩን ነዋሪዎችና የአይን እማኞች ለአሜሪካ ድምፅ ተናግሯል። በተለይ በአማሮ ወረዳና በኦሮሚያ ክልል ምዕራብ ጉጂ ዞን አዋሳኝ አካባቢ በጃሎ ቀበሌ በዛሬ ዕለትም ህዝብ ከታጠቀ ኃይል ጋር ከባድ የሆነ የተኩስ ልውውጥ ሲያደርግ እንደነበረም ተነግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ አዋሳም።
የተከበራችሁ አድማጮቻችን፣ የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። አሁን የጥያቄው መልስ ይቀርባል። የዛሬ የጥያቄው መልስ እንግዳችን የኢትዮጵያ ብሔራዊ የምርጫ ቦርድ ዋና ሰብሳቢ ወይዘሪት ብርቱካን ሚደቅሳ ናቸው። 2 ወራት የቀሩትና ግንቦት 28 ቀን 2013 ዓ.ም እንዲከወን ቀን የተቆረጠለትን ምርጫ በተመለከተ ከአድማጮቻችን ለቀረቡ ጥያቄዎች ምላሽ ሰጥተዋል። ከአድማጮች የተነሱትን ጥያቄዎች ይዛ ያነጋገረቻቸው ጽዮን ግርማ ነች። እንግዳዋን በማስተዋወቅ ትጀምራለች።
ወይዘሪት ብርቱካን፣ ከአድማጮቻችን ለተነሱ ጥያቄዎች ምላሽ ለመስጠት ፈቃደኛ ስለሆኑ እጅግ አድርገን በአድማጮቻችን ስም እናመሰግናለን።
እኔም በጣም ነው የማመሰግነው ጽዮን ስለጋበዛችሁ።
መጪውን ምርጫ በተመለከተ አድማጮች በስልክ በዋትሳፕ በኢሜይል እና በማህበራዊ መገናኛ አውታሮቻችን እንዲጠይቁ ባስተዋወቅ ነው መሰረት ለእርስዎ የቀረቡ ጥያቄዎች አሉን። የመጀመሪያውን ጥያቄ ኃይሉ ደነቀ የተባሉ ግለሰብ በፌስቡክ ያቀረቡት ጥያቄ ነው። ሰው በየቦታው እየተገደለ ምን አይነት ምርጫ ነው የሚደረገው? የመንግስት ጸጥታ የማስከበር አቅም ወይም ፍላጎት በሌለበት ሁኔታ ለምን ምርጫው እንዲዘገይ አይደረግም የሚል ጥያቄ አንስተዋል። ሌላ ተመሳሳይ ጥያቄ አለ። እንግዲህ ተመሳሳይ የሆኑትን ጥያቄዎች አንድ ላይ ነው የምናደርጋቸው። ሪኩም መጋሎ የተባሉ እንዲሁ የፌስቡክ ጠያቂ ናቸው። በአሁኑ ጊዜ በየቦታው የሚነሳ ግጭት ባልቆመበት ሁኔታ የምርጫው ውጤት ሰላማዊና ተአማኒ ሆኖ ይጠናቀቅ ይመስሉታል ወይ የሚል ጥያቄ አንስተዋል። ከነዚህ ጥያቄዎች ጋር የተያያዘ ደግሞ በድምጽ የመጣ ጥያቄ አለ። እሱን እናሰማውትና ጠቅለል አድርገው ምላሽ ይሰጡናል።
ሁኔታቸው ከጃና ባለ ሸበል በረንዳ ጎጃም ስራ ጎጃም ነው የሚኖረው። ጥያቄ ምንድነው? ለምርጫ መጀመሪያ ሰላም መኖር አለበት አይደል? ምን ሰላም በለለበት መንግስትም ሰላም እንዲያደርግ አሳይንት አያደርግ? እንዴት ነው ያሰበው? ለምሳሌ በወለጋ እንዲሁም ደግሞ በመተከል እዚህ አካባቢ ያሉትን እንደ ሳምፕል እንኳን ብንወስድ ምንም ሰላም የለም። እና ቦርዱ እንዴት አድርጎ ነው መንግስት ማመን ይቻላል? ማለት የጸጥታ ስራ የመንግስት ነው ማለት ነው። እና ይህ እንዳለ ሆነ በጣም ሰላም ባይኖር እንዴት ነው የሚካሄደው? እንዴት አስበ ነው?
ወይዘሪት ብርቱካን
እሺ ሲሆን አመሰግናለሁ። ጥያቄዎች ይህን ጥያቄ በማንሳታቸው አመሰግናለሁኝ። ያው ሁላችንም እንደምናውቀው አገሪቷ ውስጥ እዚህም እዛም ግጭቶች በሚነሱ ጊዜ ወይም የዜጎች ሕይወት በሚያልፍ ጊዜ እንዲህ አይነት ጥያቄዎች መነሳታቸው አግባብነት ያለው ይመስለኛል። ምክንያቱም እነዚህ አይነት ሁኔታዎች በጣም የዜጎችን ሕይወት መቅጠፉ በጣም አሳዛኝ ነው። ከዛም በተጨማሪ ደግሞ ሕይወታቸውን ካጡ ዜጎቻችንም በተጨማሪ ሌሎቹም ሊመርጡ የሚችሉ ሊመዘገቡ የሚችሉ ዜጎች ላይ ፍርሃት ሊያመጣ እንደሚችል እንገነዘባለን። በአጠቃላይ ግን የዚህ የምርጫን ሰላማዊነት ከማስከበር አኳያ የቦርዱን ኃላፊነትና የመንግስትን ኃላፊነት በተደጋጋሚ በእኛ በኩል እንገልጻለን። ከኛ በኩል መደረግ ያለበት ዝግጅት የሰዎች ስልጠና፣ በቂ አቅምና በቂ ማስፈጸም አቅም ያላቸው የምርጫ አስፈጻሚዎች በየቦታው መመደብ፣ ለነሱ ጥበቃ ማድረግ እና ደግሞ መደበኛ ቢያንስ የተወሰነ የጸጥታ ሁኔታ ሰው በነጻነት የሚመርጥበት የሚመዘገብበት ሁኔታ ሲኖር ደግሞ ተግባራችንን መፈጸም ያለብን። ግን ለምርጫ ሂደት የሚያስፈልገውን የሰላም ሁኔታ፣ የጸጥታ ሁኔታ መፍጠር፣ ችግሮችም ሲኖሩ መቆጣጠር እና ሰላማዊ ሁኔታውን መጠበቅ ያው በተለያየ ደረጃ ያሉ የመንግስት የህግ አስፈጻሚ አካላት ድርሻ ነው። ደጋግመን እንደምንናገረው ማለት ነው። ወደዚህ አጠቃላይ ምርጫ ዝግጅትና አፈጻጸም ስንመጣ እኛ ኃላፊነታችን ለመወጣት እቅዱን አውጥተን ወደ ትግበራ በምንገባበት ወቅት የሰላምን ሁኔታ በአጠቃላይ ኢትዮጵያ ላይ ሰላም የለም ወይም ደግሞ ሁሉም ቦታ ጫን ለመፈለግ የሚያስችል ወይም የማያስችል ሁኔታ አለ ብሎ በጥቅሉ መደምደም ትክክል እንደማይሆን ምርጫ ቦርዱ ወስዷል። ስለዚህም በምናደርገው እንቅስቃሴ በሙሉ ከፍተኛ የሆኑ የግጭት ስጋቶች፣ የጸጥታ ስጋቶች በሚኖሩበት ጊዜ ለነዛ አካባቢዎች የተለየ ሁኔታ እያስቀመጥን መሄድ እንዳለብን እንዳካሄድ እና እንደ ፕላን ይዘን ነው እዚህ ምርጫ ሂደት የገባ ነው። የመጀመሪያው ዙር የመራጮች ምዝገባ በሚደረግበት ጊዜ ለምሳሌ አሁን የመጨረሻው ጥያቄ ያነሷቸው ቦታዎች እንደ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም፣ ሆሮ ጉድሩ በአንድ በኩል፣ በሌላ በኩል ደግሞ መተከል በቤኒሻንጉል ዞን፣ እነዚህ ቦታዎች ላይ የነበረንን እንቅስቃሴ በጣም በከፍተኛ ጥንቃቄ ነው ያደረግነው። በምንችልባቸው ቦታዎች በሙሉ ቢሮዎቻችንን ጥበቃው በተጠናከረ ሁኔታ ከፍተናል። እጩዎች ለመመረጥ ጥረት በሚያደርጉበት ጊዜ ደግሞ ችግር ሲያጋጥማቸው እዛው የምርጫ ክልሉ ላይ መገኘት ሳያስፈልጋቸው ለምሳሌ መተከል እነ ድባጤን የመሳሰሉ የምርጫ ክልሎች ላይ ተወዳዳሪዎቹ ሌላ ቦታ ሆነው እንዲመዘገቡ አድርገናል ማለት ነው። አሁን እንግዲህ የምንገኝበት ደግሞ የመራጮች ምዝገባ ሂደት ላይ ነን። እነዚህም ቦታዎች እንደገና ሙር ጥንቃቄ እንደሚያስፈልጋቸው ነው የምንረዳው። ምክንያቱም የእጩዎች ምዝገባ የሚደረገው በተለምዶ የወረዳ ከተሞች በምንላቸው ወይም እኛ የምርጫ ክልል ብዙ ቀበሌዎችን ብዙ ጣቢያዎችን የሚያቅፈው የምርጫ ክልል ቢሮ የሚገኝበት ቦታ ነው። አሁን መራጮችን መመዝገብ በምንጀምርበት ጊዜ ግን ወደ ታች ወደ ቀበሌ ወደ ጣቢያ ስለምንሄድ ያንን በቅጡ ማየት ያስፈልጋል እና አሁን የመራጮች ምዝገባ ሂደት ሲጀምር አዲስ አበባ ላይ ለምሳሌ ተጀምሯል። ድሬዳዋ ላይ የምንገዛው ሲዳማ ላይ በከፊል ተጀምሯል። አንዳንድ ቦታዎች ላይ በጸጥታ ምክንያት ሳይሆን በሎጂስቲክስ መጓተት ምክንያት ያልጀመሩ አሉ። እነዚህ የጸጥታ ችግር፣ የሰዎች ሕይወት መጠቀስ፣ የግጭት ቦታ ናቸው ተብሎ የተገለጹትን የአራቱን የወለጋ ዞኖች እና የሁለቱን የቤኒሻንጉል ዞኖች ከማሽንና መተከልን በተመለከተ ክልሎቹ በጣም በዝርዝር ከጣቢያ ድረስ የሚወርድ የጸጥታ መረጃ እንዲያመጡ የትኞቹ ላይ በእርግጥ ምርጫ ሁን በነጻነት መራጮች መመዝገብ ይችላል የሚለውን ጥያቄ የሚመልስ የተሟላ መረጃ እንዲያመጡ ፌዴራል የጸጥታ መስሪያ ቤቱም እንደዛው መረጃ እንዲያመጣ ጠይቀን የምዝገባውን ሂደት አልጀመርንም። አስፈጻሚዎቹንም አላሰለጠንና አስፈላጊ ጥንቃቄ እያደረግን ቆይተናል። አሁን ደግሞ ትናንትናና ሰሞኑን የሆኑት ድርጅቶች እና ያጋጠሙት ችግሮች ሞር እንድናስብበት ያደርገናል። በእኛ በኩል መውሰድ ያለብንን እርምጃ እንወስዳለን ማለት ነው። የመራጮቹ ምዝገባ እንዲህ አይነት ሁኔታ እንዴት ነው የምናደርግ የምንችለው የሚለውን ጥያቄ እንደገና ማየትን ይጠይቃል።
ወይዘሪት ብርቱካን፣ አንድ ጥያቄ ከዚህ ጋር አስከትዬ ለማንሳት እጩዎችን ምዝገባ ላይ ከዛ ደግሞ መራጮችን ምዝገባ ሂደት ከፋፍለው አስረድተዋል። ነገር ግን አሁን እንግዲህ እጩዎቹም መራጮቹም ብቻ አይደሉም ወይም ደግሞ እንዳሉት በጥንቃቄ ተሄዶ በማካሄድ ብቻ አይመስለኝም። አሁን አድማጮች የሚያነሱት ስጋት ራሱ ግለሰቦቹ እዛ አካባቢ የሚኖሩት ሰዎች የጥቃት ሰለባ ሆነው አካባቢዎቻቸውን የመልቀቅ እንዲሁም ደግሞ በእንደዚህ አይነት አስጨናቂና ጥቃቶች በሚደርሱበት ጊዜ ስለ ምርጫ አለማሰብ ራሱ ቀያቸውም ለቆ መሄድ እንደዚህ አይነት ነገሮች አሉና እነዚህን በጥንቃቄ ውስጥም ሆነው መምረጥም መመረጥም የማይችሉ ሰዎች ባሉበት ሁኔታ ከዛ ደግሞ የታሰሩ በዚያው አካባቢ ደግሞ በመታሰራቸው ምክንያት ለመወዳደር ያልቻሉ በግጭቶች ምክንያት እንደልብ ተንቀሳቅሰው ደግሞ አስተዋውቀው ለመወዳደር ያልቻሉንም ያካትታልና አለመረጋጋቱ እነዚህን ሁኔታዎችስ እንዴት ነው የምታዋቸው?
እንግዲህ እንደገለጽሽው እነዚህ የሚያጋጥሙ ግጭቶች የሚያደርሱት ችግርና የሚያደርሱት ጉስቁልና በጣም መጠነ ሰፊ ሊሆን ይችላል። ሆኖም አይተነዋል። ለምሳሌ ከቀይ መፈናቀል ከዚህ በፊት መቀጠልም ላይ ስፋት ያጋጠሙ ነው። በግጥ መንግስት ብዙ ሰዎች እየተመለሱ ነው የሚል ሪፖርት አድርሶናል። ገና በፊት የምናየው ነገር ነው የሚሆነው። እነዚህም ችግሮች በሙሉ ታሳቢ ያደረገ የምርጫ ኦፕሬሽን ፕላን ማውጣት እንደምርግን እንረጋለን። ያ ሲሆን ምን ማለት ነው? ለምሳሌ ግጭቱ በጣም የሚያባራ በጣም ብዙ ሰዎችን ለጣም ያት የሚያደርስ ያስተናቅም እና በአጠቃላይ እዛ ቦታ ላይ ለምሳሌ እዛ ምርጫ ክልል ላይ ምርጫ ነበረ የሚባለው ነገር ኦልሞስት ልመንቻል ቢቻልም ደግሞ ትርጉም የማይሰጥ ሆነን ካገኘ ነው ያንን ቦታ በተመለከተ የተለየ ውሳኔ መወሰን እንዳለብን እንረዳለን። እስካሁን አንዱ ሂደቶች በነገራችን ላይ ለምሳሌ አሁን ደቡብ በአብዛኛው የምርጫ እንቅስቃሴዎችን እያደረግን ቆይተናል። የምርጫ ተግባራችን እየተከታተልን ቆይተናል። ግን አሁን እናንተም በሌላ ብዙ ጊዜ የምትዘግቧቸው ግጭት የሚያጋጥማቸው አካባቢዎች አሉ። አሁን ለምሳሌ ሶማ አይ ቲንክ ከቀናት በፊት ግጭቶች ነበሩ ከመንግስት የህግ አስፈጻሚ አካላት ጋር አካባቢያዊ ግጭቶች ነበሩ። ምርጫ ክልሉን አሁን ምንም አይነት እንቅስቃሴ እያደረግንበት አይደለም። ምርጫ አስፈጻሚዎችም አልመለመልንም። ምክንያቱም በእንደዚህ አይነት ሁኔታ አስፈጻሚዎችንም መመልመል ለህይወታቸው ችግር ውስጥ ስለሚከት ማለት ነው። ቢሮዎችንም አልከፈትንም። ስለዚህ ያንን እንቅስቃሴ ይዘነዋል ማለት ሰፊ እንዳደርገነዋል። ሌላም አሁን ዘልማም የሚባል እንዲሁ አይነት ምርጫ ክልል አለ። አሁን ለምሳሌ በከንሲ አካባቢ የተፈጠረውን ግጭት በምናያበት ጊዜ የምርጫ ክልላችን ተገብቶ ነበረ እና አጣሊ ግጭቱ እንደተጀመረ ቢሮችን እንዲዘጋ አስፈጻሚዎቻችን በፍጥነት ቦታው እንዲለቁ አድርገናል። አሁን ግጭቱ ወደ አካባቢው ወደ ሰላማዊ ሁኔታ መመለሱን እስከምናረጋግጥ ድረስ በዚህ ምክንያት በኦሮሚያ ልዩ ዞንም ያሉ ሶስት የምርጫ ክልሎች ባቲ፣ ጨፋሮቢት እና ደጋ ጨፋ የሚባሉ የምርጫ ክልሎች ምንም አይነት እንቅስቃሴ አናደርግባቸው። በሰሜን ሸዋ ደግሞ ዞን ውስጥ ያሉ የማጀቴ የሚባሉ የምርጫ ክልል እንደገና ደግሞ አጣይ የሚገኝበት የፋታ ግድ የምንለው የምርጫ ክልል እንደዚሁ ሰስፔንድ አድርገነዋል፣ እንቅስቃሴያችን አቋርጠናል ማለት ነው። እንግዲህ እንደዚህ እንደየ ጉዳዩ አይነት እርምጃዎችን እንወስዳለን። ግን እንደዚህ አይነት ችግሮች በጣም ተስፋፍተው ብዙውን የአገሩን ክፍል የሚሸፍን ከሆነ ደግሞ እዛን ጊዜ እንግዲህ ፈታ ያለ ውሳኔ ይጠይቃል ማለት ነው። እና በአጠቃላይ ምርጫ ቦርድ የሚከተለው አሰራር ይህን ይመስላል። የተፈናቃዮችን ጉዳይ አንዴ ልመለስበት እና ተፈናቅለው ለብዙ ጊዜ የቆዩ አሁን በሚያጋጥሙን አዳዲስ ግጭቶች ምክንያት ሳይሆን ከዚህ በፊትም ባጋጠሙ ግጭቶች ምክንያት ተፈናቅለው በየቦታው የሚገኙ ወገኖቻችን በተመለከተ ኦልሬዲ የምርጫ ጣቢያዎች ልናቋቁም አቅደንባቸው እርምጃ እየወሰድንባቸው ያሉ ቦታዎች አሉ። አሁን እንግዲህ ደግሞ በጣም ሰፊ የሆነ መፈናቀል ሌላ ቦታ ላይ ከደረሰ የእነሱ ሁኔታ ደግሞ እንዴት ነው የምናየው የሚለውን መረጃውንም ሁኔታውንም አይተን እንደዛው ጉዳይ የሚጠይቀውን እርምጃ የሚመጣጠን እርምጃ ከኛ በኩል እንደ ኃላፊነታችን የምንወስን ይሆናል። ግን በዚህ ችግር ምክንያት በአካባቢያቸው በምርጫ ክልላቸው ምርጫ እየተደረገ ግንኙነቱ ላይ በደረሰባቸው ጉዳትና በደረሰባቸው ጥቃት ምክንያት የተፈናቀሉ ሰዎች መብታቸውን ሳይጠቀሙ የሚቀሩበት ሁኔታ በፍጹም መኖር የለበትም። ይህንን በአጠቃላይ ካስቀመጥ አካሄድ ጋር አነጣጠን አብረን አዋህደን የምንከተለውና የምናስፈጽመው ሁኔታ ይሆናል።
አድማጮች የሰማችሁት የጥያቄው መልስ የመጀመሪያ ዝግጅታችን ነበር። ሁለተኛው ክፍል በነገው ምሽት ይቀርባል። ተከታተሉን። ጆርጅ ፍሎይድን በመግደል የተከሰሰው የቀድሞ የፖሊስ አባል ዴሪክ ቻውቪን የፍርድ ሂደት ሶስተኛ ቀን ቀጥሏል። በሚኒሶታ ግዛት በተሰየመው ችሎት በመገኘት ተጨማሪ ምስክሮች የፍሎይድን የመጨረሻ ቅጽበቶች የሚያስታውሱ ምስክርነቶችን ሰጥተዋል። ጅስሜን ዋንን ያቀናበረውን ዘገባ ሀብታሙ ስዩም ያሰማናል።
የጆርጅ ፍሎይድን የመጨረሻ ቅጽበቶች የሚያሳየው በደህንነት ካሜራ የተቀረጸ ምስል ለፍርድ ቤቱ ቀርቧል። አቃቢያነ ሕግጋትም ለሞት ያበቃውን ድርጊት አፈጻጸም እያስረዱም ነበረ። ሶስተኛ ቀኑን የያዘው የቀድሞው የፖሊስ አባል ዴሪክ ቻውቪን ችሎት በስሜት የተሞላ የተለያዩ የአይን ምስክሮች ምስክርነት ተሰምቶበታል። ቻርለስ ማክሚለን የተባሉት ምስክር ፖሊሶች ፍሎይድን በመኪናቸው ውስጥ ለማስገባት በሚታገሉ ጊዜ እሳቸው ፍሎይድን ለማረጋጋት አቅም እንዳነሳቸው ተናግረዋል።
በስህተት በካቴና ውስጥ እጆች ከገቡ በኋላ የእስር ፍርሃት አለብኝ ብሎ ነገር እንደሌለ አብሯቸው መሄድ እንዳለበት እንዲረዳ ለማድረግ ሞክሬያለሁ።
ከፖሊስ ጋር ግብ ግብ ከመጀመሩ በፊት ጆርጅ ፍሎይድ ሐሰተኛ እንደሆነ በተጠረጠረ $20 ከሸቀጣሸቀጥ መደብር ሲጋራ ሲገዛ ይታያል። ፍሎይድን ለመጨረሻ ጊዜ ካናገሩ ሰዎች መካከል አንዱ የሆነው የሱቁ የሽያጭ ሰራተኛ ክሪስቶፈር ማርቲን ፍሎይድ ሰላማዊ መስል እንደነበረ፣ ይሁንና በስካር መንፈስ ውስጥ ያለ ይመስል እንደነበረ ለፍርድ ቤቱ አስረድቷል።
ቤዝቦል ይጫወት እንደው ጠይቄው ሊመልስ ሞክሮ ነበር። ይሁንና ለመናገር የፈለገውን ለማውጣት ትንሽ ረዘም ያለ ጊዜ ወስዶበታል። ስካር ውስጥ ያለ ይመስል ነበር።
የአስክሬኑ ምርመራ እንደሚያሳየው በፍሎይድ ደም ውስጥ ፌንተኒል እና ሜታምፌታሚን የተባሉ እጾች ናሙና ተገኝተዋል። የቻውቪን ጠበቆች ፍሎይድ አደንዛዥ እጾችን መጠቀሙ የጤና ሁኔታው ላይ ተጽዕኖ ፈጥረዋል በሚል ተከራክረዋል። ኤሪክ ኔልሰን ተከላካይ ጠበቃ ናቸው። አንዳንድ ቃላትን ለመውጣት ያዳግተው እንደነበረ አንስተሃል ሲሉ ነው ክሪስቶፈርን የጠየቁት።
አሁን ቃላቶችን ለመመስረት ሲጣጣር ነበር።
የሐሰት እንደሆነ የተጠረጠረውን $20 ከተቀበለ በኋላ ማርቲን ለአለቃው እንዳሳወቀም መስክሯል። ፍሎይድን ከተጋፈጡት በኋላ ፖሊስ ተጠርቷል። ከክስተቱ በኋላ ባለማመን ውስጥ መግባቱን የሚናገረው ማርቲን የጥፋተኝነት ስሜት እንደሚሰማውም ተናግረዋል። ለምንድነው የጥፋተኝነት ስሜት የተሰማህ በሚል ማቲው ፍራንክ ከተሰኙት ረዳት ጠቅላይ አቃቤ የተጠየቀው ክሪስቶፈር
ገንዘቡን ባልቀበለው ኖሮ ይሄ ሁሉ እንዳይፈጠር ማድረግ እችል ነበር።
ባለፉት 3 ቀናት ታዳጊ ወጣቶችን ጨምሮ የተለያዩ ምስክሮች ጆርጅ ፍሎይድ ቻውቪን አንገቱ ላይ በጉልበቱ ቆሞበት መሬት ላይ ሲያጣጥር ማየታቸው የተወባቸውን ድንጋጤ ጥፋተኝነትን ለሚመዝኑት ተመራጮች አስረድተዋል። ይህ ክስተት ፖሊሶች በጥቁሮች ላይ የሚያደርሱትን ጭካኔ የተመለከተ ዓለም አቀፍ ተቃውሞን ፈጥሯል። የፍርድ ሂደቱ ለሳምንታት እንደሚቆይ ይጠበቃል።
ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ብርሃን ኃይሉ ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኝ ፍሳዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ በደህና ቆዩን። Amen.